ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
እንቅልፍ የለኝም፣ ማታ እንቅልፍ የለኝም። ልጆች እንዲሁ እንዳለቀሰ ምንደው አደለቀች ማለ የተትራክስና
የሟች የወይዘሮ ወገን ደበላ ባለቤት አቶ ይልማ አስፋው ናቸው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን። የኮሮና ቫይረስን ወረርሽኝ ለመከላከልና ስርጭቱን ለመግታት ዛሬ በደሴ ከተማ የቤት ለቤት አሰሳ መጀመሩ፣ የደሴ ሪጅናል ላብራቶር ከነገ ጀምሮ የምርመራ አገልግሎት መስጠት የሚያስችለውን እውቅና ማግኘቱ፣ በኮሮና ቫይረስ ወረርሽኝ ሳቢያ ከ26 ሚሊዮን በላይ የመደበኛ ትምህርት ተማሪዎች ከቤታቸው እንዲቆዩ መደረጉን የኢትዮጵያ ትምህርት ሚኒስቴር ማስታወቁን የሚመለከቱ ዘገባዎች በዜና መጽሔት ክፍለ ጊዜ ይቀርባሉ። ሐሙስ ሚያዝያ 15 2012 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችንም ይዘናል። ለየት ባለው አቀራረብ ከስቱዲዮ ውጪ ከየቤታችን እያሰናዳን ከምናቀርባቸው ልዩ ልዩ ዝግጅቶች ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ቆንጅት ታየ፣ የቴክኒክ አቀናባሪያችን ብርሃን ኃይሉ፣ ዋና አዘጋጇ ትዝታ በላቸው በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቼና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና ከቆንጅት ታየ።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ ለ965 ተጨማሪ ሰዎች የኮሮና ቫይረስ ምርመራ ተካሂዶ በአንዳቸውም ላይ ቫይረሱ አለመገኘቱን የጤና ሚኒስትሯ ዶክተር ሊያ ታደሰ አስታውቀዋል። በአጠቃላይ እስካሁን በሀገሪቱ በምርመራ የተረጋገጠው የተጠቂዎች ቁጥር 116 ሲሆን 90 በለይቶ ማቆያ በሕክምና ላይ ሲሆኑ 21 ከህመማቸው ማገገማቸው መገለጹ ይታወሳል። በዓለም ዙሪያ በቫይረሱ የተጠቃው ሰው ቁጥር ከ2,658,000 በላይ ሲሆን ለህልፈት የተዳረጉት ደግሞ ከ185,400 በላይ መድረሱን የጆንስ ሆፕኪንስ ዩኒቨርሲቲው የመረጃ ማዕከል አሃዝ ያመለክታል። በተባበሩት መንግስታት ድርጅት የንግድና የልማት ጉባኤ አንክታድ የኮሮና ቫይረስ ወረርሽኝ የታዳጊ ሀገሮችን ምጣኔ ሀብታዊ ድቀት እንዳያስፋፋው ዓለም አቀፋዊ የዕዳ ክፍያ ስምምነት ምክረ ሐሳብ አቀረበ። የነዚህ ሀገሮች የውጭ የዕዳ ክፍያ ከ2.6 እስከ 3.4 ትሪሊዮን ዶላር ሊያሻቅብ ይችላል ተብሎ ይታመናል። ከአዲስ አበባ ዘጋቢያችን መለስካቸው አመሃ ዝርዝሩን ይዟል።
የተባበሩት መንግስታት ድርጅት አካል አንክታድ ዛሬ ከጄኔቭ እንዳስታወቀው በታዳጊ ሀገሮች ላይ ዓለም አቀፍ ወረርሽኝ ኮቪድ-19 ያስከተለው ከባድ ምጣኔ ሀብታዊ ችግር የውጭ ብድር ክፍያ ብቃታቸው ጨርሶ ከመድቀቁ በፊት ሊወስዱ ይገባቸዋል ያላቸውን እርምጃዎች ዘረዘረ። አንክታድ ባቀረበው በዚህ ምክር ሐሳብ መሠረት በመጀመሪያ ደረጃ እነዚህ ሀገሮች የውጭ ዕዳ ክፍያቸው በጊዜያዊ ሁኔታ አሁኑኑ መቆም አለበት። ይህ እርምጃ ለታዳጊ ሀገሮች የመተንፈሻ ጊዜ ስለሚሰጣቸው ለብድር ክፍያ ያውሉ የነበረውን ሀብት ለሌሎች አጣዳፊ ጉዳዮች እንዲያፈሱት ይረዳቸዋል። ይህ እርምጃ በበቂ ሁኔታ ከተራዘመና ሁሉ አቀፍ ከሆነ ደግሞ ታዳጊ ሀገሮቹ ኮቪድ-19ን ትርጉም ባለው መንገድ ለመመከትና ምጣኔ ሀብታዊ ዘላቂ ልማትን ለማስቀጠልም ሊጠቀሙበት እንደሚችሉ ያስረዳል። ምክረ ሐሳቡ የብድር ክፍያን ማንሳትንና እንደገና የማዋቀር መርሃ ግብርንም ጨምሯል። በሦስተኛ ደረጃም ይህን ምክረ ሐሳብ ተግባራዊ የሚያደርግ ነጻና ዓለም አቀፋዊ የታዳጊ ሀገሮችን ብድር የሚያስተዳድር ባለሥልጣን እንዲቋቋም ምክረ ሐሳብ አቅርበዋል። አንክታድ ከዚህ ምክረ ሐሳብ ጋር ባቀረበው ዘገባ እንዳስታወቀው እነዚህ የዓለም ታዳጊ ሀገሮች የሚባሉት እንደ አውሮፓ አቆጣጠር ከ2020 እስከ 2021 ባለው ጊዜ ብቻ እስከ 3.4 ትሪሊየን ዶላር የውጭ ዕዳ ክፍያ እንዲከፍሉ ይጠበቅባቸዋል። ከዚህ ውስጥ ከ2 እስከ 2.3 ትሪሊየን ዶላር የሚጠበቀው የተሻለ ምጣኔ ሀብታዊ አቋም አላቸው ከሚባሉ ታዳጊ ሀገሮች ሲሆን ከ606 ቢሊዮን እስከ 1.06 ትሪሊየን ዶላር የሚሆነው ገንዘብ ደግሞ የሚጠበቀው ከመካከለኛና በእጅጉ ድሃ ከሚባሉ አገሮች ነው። አብዛኛዎቹ ታዳጊ የሚባሉ አገሮች የሚገኙት በአፍሪካ ሲሆን ከእነዚህም አንዷ ኢትዮጵያ እንደሆነች ይታወቃል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የኬንያ ማንዴራ አውራጃ ከትናንት ረቡዕ ሌሊት አንስታ የእንቅስቃሴ እገዳዎችን አውጃለች። እርምጃው የተወሰደው በኮሮና ቫይረስ የሚጠቁት ነዋሪዎች ቁጥር እየጨመረ መምጣቱን ተከትሎ የሀገሪቱ ማቲንጊ ባስተላለፉት ትዕዛዝ መሆኑ ተገልጿል። በእገዳው መሰረት ወደ ማንዴራም ሆነ ከማንዴራ በመኪናም ይሁን በአውሮፕላን መውጣት መግባት ተከልክሏል። በተጨማሪም በሞምባሳ፣ ክዋሌና ኪሊፊ አውራጃዎች የታወጁትን እርምጃዎች አፈጻጸም የኮሮና ቫይረስ ብሔራዊ እዝ ማዕከል እየገመገመ ነው ሲሉ ሚኒስትሩ አክለው አስታውቀዋል። ናይሮቢ ከሚገኝ አንድ የለይቶ ማቆያ ማዕከል አምልጠው የወጡ በርካታ ሰዎችን ፖሊስ እያደነ መሆኑን የሀገሪቱ ፕሬዚደንት ኡሁሩ ኬንያታ ማስታወቃቸውን ተከትሎ ባለስልጣናቱ ወረርሽኙን ለመቆጣጠር የወጡ ደንቦች መከበራቸውን በጥብቅ መከታተል እንደያዙ ተነግሯል። የኬንያ መንግስት በቫይረሱ መያዙ እስካሁን የተረጋገጠው ሰው ቁጥር 303 መሆኑንና 14 ሰዎች መሞታቸውን ነው ያስታወቀው። የኮሮና ቫይረስ ወረርሽኝ ፈጥኖ የሰብአዊ መብት ቀውስ እየሆነ ነው ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ አሳሰቡ። ዋና ጸሐፊው ዛሬ ባወጡት መግለጫቸው የዓለም መንግስታት የጤና ጥበቃ ለሁሉም ዜጎቻቸው ተደራሽ መሆኑን፣ ለኢኮኖሚያዊ ድጋፍ በተመደቡ ወጪዎች ሁሉም ተጠቃሚ መሆኑንና ዜጎቻቸው ሁሉ ምግብ፣ ውሃና ቤት ማግኘታቸውን እንዲያረጋግጡ ተማጽኖ አቅርበዋል።
You've seen how the virus does not discriminate, but its impacts do.
ቫይረሱ ማንንም እንደማይለይ ወይም እንደማይመርጥ አስተውለናል። ውጤቱ ጫናው መዘዙ ግን ይለያል። ለህዝቡ ሊደርሱ የሚገባቸው አገልግሎቶችን የሚያስተጓጉል ስር የሰደደ ደካማነትና ወደ ህብረተሰቡ ለመድረስ አዳጋች መፍትሄ የተበጀላቸው መሆኑን ማረጋገጥ አለብን።
አስከትለውም በመናደርገው ሁሉ የተደቀነው አደጋ ከቫይረሱ እንጂ ከሰው አለመሆኑን ፈጽሞ አንዘንጋ ብለዋል። ዋና ጸሐፊ አንቶኒዮ ጉቴሬዥ ይህን ያሉት የዓለም የጤና ባለስልጣናት ወረርሽኙን በመዋጋት ረገድ በአንዳንድ ሀገሮች ትልቅ እርምጃ በመታየቱ የእንቅስቃሴን እንጂ ትግሉ አበቃ ማለት እንዳልሆነ አጥብቀው እያስጠነቀቁ ባሉበት በዚህ ወቅት ነው። የዓለም የጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም አትሳሳቱ፣ ገና ብዙ ይቀረናል፣ ይሄ ቫይረስ ለረጅም ጊዜ አብሮን የሚቆይ ነው ብለዋል። አብዛኞቹ ሀገሮች ወረርሽኙ ገና የጀመረበት ሁኔታ ላይ ናቸው። ቀደም ብለው የተጠቁት አንዳንዶቹ ጋር ደግሞ አሁን የቫይረሱ ስርጭት ተመልሶ ብቅ እያለ ነው ሲሉ የዓለም የጤና ድርጅቱ ዲሬክተር አስጠንቅቀዋል። የዩናይትድ ስቴትስ የጤና ባለስልጣናትም ህዝቡ ቀጣዩን የኢንፍሉዌንዛ ጊዜ ታሳቢ አድርጎ ክትባቱን በመውሰድ እንዲዘጋጅ እየመከሩ ናቸው። ያ ሲሆን በጤና ጥበቃ አገልግሎቶች ላይ ጫና እንዳይበዛ ይረዳል ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅትን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሐሙስ ሚያዝያ 15 2012 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ። የወለዱትን ልጅ የማየት እድል ሳያገኙ አራሷ የአራት ልጆች እናት በሜሪላንድ ክፍለ ግዛት ታኮማ ፓርክ በተባለው አካባቢ ነዋሪ ነበሩ። ልጆቿን በትናብን ጥላን ሄደች ያሉት ባለቤቷ አቶ ይልማ አስፋው ደግሞ የትምህርት ቤት አውቶቡስ አሽከርካሪ ናቸው። ቤታችን ውስጥ እጅግ የመረራ ሐዘን ገብቷል ያሉት አቶ ይልማ የተወለደው አራስ በ17 ዓመቷ ልጃቸው እቅፍ ውስጥ እንደሚገኙም ገልጠዋል። ጽዮን ግርማ ዝርዝሩን ይዛለች።
አቶ ይልማ አስፋውና ባለቤታቸው ወይዘሮ ወገኔ ደበላ የዛሬ 10 ዓመት ነው ሁለት ልጆቻቸውን ይዘው ኑሯቸውን ከኢትዮጵያ ወደ ዩናይትድ ስቴትስ ያደረጉት።
ታምቼና የስምንት ዓመት ልጆችን ይዘን መጣ ነው። በአጠቃላይ አራት ሆነን ነው መጣ ነው። ከዚያ በኋላ እዚህ ሶስተኛው ልጅ ተወለደ። አሁን እንግዲህ አራት ዓመት በኋላ ባለቤቴ እርጉዞና ነበር። አጋጣሚ ይሄ ነገር ተፈጠረ ማለት ነው።
ምንድን ነበር የምትሰሩት? የት ከተማስ ነበር የምትኖሩት?
ከበጣም ጊዜ ጀምሮ እዚህ ታኮማ ፓርክ አካባቢ ነው የምንኖረው። እኔ የምሰራው ስኩል ባስ ላይ ነው የምሰራው። እሷ በተለያዩ ጊዜ ስራ ትሰራ ነበር በፊት እና የተለያዩ ቦታ ላይ ትሰራ ነበር። ያው ብዙውን ጊዜ ያን ጊዜ ያሳለፈችው ልጆች በማሳደግ ነው። ግን ያው ልጆቹ ከፍ ሲሉ ትሰራ ነበር ስራ። አሁን ችን የተወሰነ ጊዜም አሁን መሀል ላይ ከማርገዟ በፊትም እርጉዝም ሆና እያለች ትሰራ ነበረ።
ስንት አመታቸው ነው ልጆቹ? ጀመሪያው ጀምሮ እስቲ ወደ ታችን ገሩ።
ትልቋ ሴት ልጃችን እሷ 17 አመቷ ነኝ። ዱ 11 አመቱ ነኝ። ያው ሶስተኛው ልጅ ያልኩሽ አሁን ሰኔ 5 ሲመጣ 4 አመት ይሞላዋል። አሁን እሷ ሆስፒታል ከገባች በኋላ የወለደችው 3 ሳምንቱ ነው። ማለትም ማርች 25 ቀን ነው የተወለደው። በእርግጥ እሷ አላየችው አስቸጋሪ ስለነበረ ልጁን መወለድ አለበት ተብለው ብዙ ያው ሲሴክሽን አድርጎ ያወጡት ማለት ነው ልጁ።
አቶ ይልማ ባለቤታቸው ወይዘሮ ወገን ደበላ በእርግዝናቸው ጊዜ ምንም ህመም እንዳልነበራቸው በአግባቡም የእርግዝና ክትትል ያደርጉ እንደነበረ ይገልጻሉ።
የሳምንቱ ትሄዳለች ቼክ አፕ አላት። እዚህ ሆሊ ክሮስ ሆስፒታል ነው ቼክ አፕ ትሄደው። የመጨረሻው ዱዴታ የተባለው ኤፕሪል 20 ነበረ። ማርች 19 ነው 18 አካባቢ ሐኪሟ አያት እና ፊቨር አለሽ ወይ አላት። አሁን አለችው ኤመርጀንሲ እንድትሄድ አደረጋት። ኤመርጀንሲ ሄደች። ከዛ በኋላ ገባች አዩዋት። እኔና ልጄ አብረናት ነበር እና እዛ እየጠበቅናት እያለ ዶክተሯን ስጠይቃት 1.5 ሰዓት ይፈጃል ለምርመራው አለችን። ኦኬ ጠበቅናት። ከጥቂት ጊዜ በኋላ ደወለችልኝ። እሺ እንዴት ሆንሽ ስላት፣ አይ ለምርመራ ላይ አደረጉልኝም፣ ሌሎቹን እየጠሩ ምርመራ ያደርጋሉ፣ እኔን ግን አይታኝ በቃ አንቺ ወደ ቤት ሄደሽ ራስሽን ተንከባከቢ ያለችኝ እና መለሰችኝ አለች። እኛም በጣም ደስ አለን እንግዲህ እንዲህ ሁኔታውን አይታ ነው ነካክታኝ አይታ ነው አለች። ቤት ከመጣች በኋላ ቀስ በቀስ ህመሙ እየበረታ ሄደ። በሶስተኛው ቀን ኤመርጀንሲ ደወል ነው ማምጣት አትችሉም፣ አሁን እሷ በቀላሉ ልትጠቃ ትችላለች አሉን። በሁለተኛውም ቀን እንደገና በሶስተኛውም ቀን ደወልኩ እና አሁንም በአንድ አይነት መልስ ነው የሚመልሱት። ከዛ በቃ የፈለገ ነገር ይምጣል፣ እሷም በጣም እያመማት መጣ፣ ትንፋሻ ይቆራረጣል። በሳምንተው 25 ይዘናት ሄድን። ማለት
በመጨረሻም ወይዘሮ ወገን መተንፈስ እየተሳናቸው ሲመጣ ሜሪላንድ ወደሚገኘው ሆሊ ክሮስ ሆስፒታል እንደወሰዷቸው ይናገራሉ። እዛ ሲደርሱም ተንፈስ የሚችሉት 50% ብቻ መሆኑን ይረዳሉ። ምንም እንኳን ልጁ ለመወለድ የአንድ ወር ጊዜ ቢቀረውም ህይወቱን ለማትረፍ መውጣት እንዳለበት ይነገራቸዋል።
ማርች 25 ማታ ላይ ለ10:20 ጉዳይ አካባቢ ደወሉልኝ። ልጅ እዛው እኔ አለው አልኳቸው። ከዛ አይ እንደዚህ አይነት ነገር ስለተፈጠረ ልጁን ማዋለድ አለብን ማውጣት አለብን አሉ። ኦኬ ሂዱ አልኳቸው። ከዛ ቁጭ ብለን ሲሴሽን አድርገ ወጡት ልጁ። በዛ ህፃኑ ደህና እንደሆነ እንግዲህ ያው ምርመራ እንደሚደረግለት እንትናሉ። ማታ እስከ 1 ሰዓት ከምናምን ይዛ ቆየን። በማግስቱ ጠዋት ወደ ቤታችን ተመለስን።
ከሁለት ቀናት በኋላ ማርች 27 መጋቢት 18 ማለት ነው ከሆስፒታሉ ስልክ ተደወለላቸው እና ባለቤታቸው በኮሮና ቫይረስ የተያዙ መሆናቸው ተነገራቸው።
እኛ እንደነገጥም ምክንያቱም አደናት ነበር አብረን ነው ምንተኛው አብረን በቃ ሰራው ስለምትለኝ እያሸዋት ምን እያልኩ ነበር ካለ ተገባል ተለጀውም አንድ ሳምንት ሙሉ ያው ስራም ስለተዘጋ ልጆቹም ከትምህርት ቤት ስለነበሩ እንደዛ ሆነ ነበር የምንኖረው እና ተፈጠረ። እንግዲህ
ከዛ ወደዚህ እንዴት ህይወቷ ወደ ማለፍ እንዴት አደረሳት?
ከዛ በኋላ ኤፕሪል ለእኔ ቀን ልክ ወደ 4 ሰዓት አካባቢ ደወሉ እና እሱ ማን ነው 3 ሰዓት አካባቢ ደወሉ እና ባለቤቱ እየታመመች ነው ሲወስነች ያለችው በቬንትሌተር ብቻ መጠቀም አልቻለችም፣ ሌላ ላይፍ ሳፖርት ያስፈልጋታል እና ወደ ሌላ ሆስፒታል ይዘናት እንሄድ ነው አለኝ። ኦኬ አልኳቸው። ስለዚህ ሄሊኮፕተር የለንም፣ ቅዳሜና ሮብ ሄሊኮፕተር ማስነሳት አንችልም፣ ወደ ዩኒቨርሲቲ ኦፍ ሜሪላንድ ይዘናት እንሄድ ነው አሉኝ። ኦኬ አልኳቸው። ግን እዚህ ላይ እንድታውቀው የምትፈልገው ነገር አሉኝ። በማዕከል ውስጥ አሁን መተንፈስ ስለማትችል 30 ደቂቃ ይፈጅብናል በአምቡላንስ ለመውሰድ፣ በዛኑም መሀል ላይ ልታርፍ ትችላለች አሉኝ። በዛን ጊዜ ኖ አልኩ። በቃ ኢሞሽናል ሁኜ ነበር። አትሞትም ብዬ ጮኩ። ታውቆ ብቻ ነው አሉኝ እና ይዘዋት ሄዱ። ሄደች። 3 ሰዓት ሙሉ ጠበቅ። ከሄደች እስከ 3:30 በኋላ ደወሉልኝ እና በሰላም ገብተናል እና ሳዳም ጥሩ ሁኔታ ላይ ይቻሉኝ። እንደዚህ አይነት ነበር እስከዛ ቆንጆቹ እስከምታልፍ ቤት ማለት ነው።
እርስዎ መሄድ አይችሉም ወደዛ፣ በስልክ ነው መረጃ የሚሰሙት?
ልካል ብዙ መሳዩን መሳዩን ስንላቸው ብዙ መሳዩን የዛን ጊዜ ትሰማለች፣ አትናገርም። በአፏ ቲዩብ ቱቦች ስላሉ ወደ ውስጥ የገባ ለመናገር ስለማትችል እኛ የምንናገረውን ትሰማለች። ተሳየን ነበር፣ ምልክት ተሳየን ነበር።
የወይዘሮ ወገኔ ሁኔታ ግን መሻሻል አላሳየም ይላሉ። በየጊዜው ከሐኪም የሚደርሳቸው መረጃም በየቀኑ ተለዋዋጭ ነበር ብለዋል።
አፋዎች በአፋ በኩል የገባውን ግቦችን አውጥተን ጉሮሯን ሰርጀሪ አድርገን በጉሮሯ በኩል እናስገባና ላንጓ እንዲሰራ ኤክሰርሳይዝ እንዲያደርግ እናደርገዋለን አሉ። ችግር አይፈጥርም ወይ ስላቸው፣ አይ ችግር አይፈጥርም፣ ችግር አይኖረውም። ምናልባት አንዳንድ ነገሮች ሊከሰቱ ይችላሉ፣ ግን እኛን ኮንትሮል እናደርገዋለን። ካዴራም አለ ምንም አለ አሉኝ። ኦኬ አልኳቸው። በማግስቱ እንዳደረጓት ነገሩኝ እና ጥሩ ሁኔታ ላይ ነች፣ አሁን ሪከቨር እያደረገች ነው፣ ሳንቧም ጥሩ ነው፣ ሁሉም ነገሯ ጥሩ ነው አሉኝ። ኦኬ በጣም ደስ አለኝ። በማግስቱ መልሶ ደወሉልኝ። በቃ ከዚያ በኋላ በቃ በየቀኑ ልቧ ታማሚ ሆነ። በሁለተኛው ቀን እንደገና ደም መርጋት ሁኔታ ተፈጠረ አሉን። ያልኩ እንደገና በማግስቱ ደውለው አሁን ደግሞ ሁለቱም ኩላሊቷን ፌል አድርጓል ላሉ። በዚህም ጊዜ ጮኩ፣ እንዴት ሆኖ ነው እንደዚህ አይነት ነገር በአንድ ጊዜ ሊፈጠር የሚችለው? ትናንትና ደህና ነበረች፣ የልብ ችግር የሌለባት፣ የኩላሊት ችግር የሌለባት፣ ይሄ ነገር እንዴት ነው ሊሆን የሚችለው? ምንድን ነው ምክንያቱ አልኳቸው። ከበሽታው ጋር የተያያዘ ነው አሉን። ዛሬ አራት ቀን ነው እንደገና ማየት አለብኝ ሁኔታ ማየት አለብኝ ያልኳቸው። አንድ ቀን ቆይቶ ደወሉልኝ እና አሁን በሰው ማየት ይችላላሉ። ሰዓት ከአፍንጫ በሚፈስራል አምራሶትን ብላለች። ሰዓት እግሯ አብጧል። ምንድን ነው ይሄ ነገር ስላቸው ዶክተሩ ቆሞ ያሳዩ ነበር። በጣም አቅርቦ ነው የሚያሳየኝ። ልጅን ማብራን ይነዋል ያለችው ትልቋ ልጄ። እግሯ ያበጠው ደግሞ ወደዛ አይሄድም አይደርስም ወደ እግሮቿ ጋር። በዚህ ነው እግሯ የጠቆረው ነው ያበጠው አለኝ። አዘንኩ፣ በጣም አዘንኩ። ውስጤ በጣም ተጎዳ። በቃ ከእንግዲህ በኋላ ማየት አልፈልግም አልኩ። በቃ በማግስቱ ደወሉልኝ። አሁንም እየባሰባት ነው አሉ። እንግዲህ ከእግዚአብሔር ጋር ወደ እግዚአብሔር መጮህ ነበር። ይጸለያል፣ ሌሎች ይጸለያሉ፣ በቸርች ደረጃ ይጸለያል፣ ይለከሳል፣ ይጮሃል። ቀንም እንቅልፍ የለኝ፣ ማታ እንቅልፍ የለኝ። ልጆች እንዲሁ እንዳለከስም እንደው አበለቀች ማለ የሴትራንትና ጎልሰስታለች። ልጆቿ ልጆቿ መችናት ገደች ልጆች
አቶ ይልማ ልጆቻቸው በተለይ ትልቋ የእናታቸውን ሐዘን መቀበል እንደከበዳቸው ይናገራሉ።
ትልቋ በጣም ተጎዳችብኝ። እኔ አንደኛ ህፃን ልጅ እኔ ሁሉ ሲወለዱ እኔ ከፍ እስከሚለው ሶስት ወር እስከሚሆነው ድረስ ህፃን ልጅ በጣም ነው የምፈራው እና እጄ ላይ የሆነ ነገር የሚሆንብኝ እየመሰለኝ በጣም ነው የምፈራው። እርግጥ ሆስፒታል እንዴት መታቀፍ እንዳለብኝ እንዴት ማጥዋት እንዳለብኝ ለሶስት ሰዓት እዛ ሳይተው ነበር፣ ግን ፈራሁት። ህፃኑ በጣም ነው የምፈራው። አሁን እሷ ነች ቴክ ኬር የምታደርገው፣ ማታም ለሌቱም ከሱ እሷ ነች እንትን የምትልልኝ። እሷ ላይም ወላቅሞ ስትረስ ሆነ እሷ ጋር ደግሞ እንደ እናትና እንደ ልጅ ሳይሆን እንደ ጓደኛ ናች ነበሩ። ምን እነግርሻለሁ የሆነ ቤታችን ባዶ ሆኗለሁ። ታልቁ ላይ በፍጹም አልጠበቅንም። እንግዲህ ሆነ እንግዲህ እግዚአብሔር እንዲከረገ እናደርጋለን።
ጽዮን አንዷለም ከአቶ ይልማ ጋር ያገናኘችን እና በአንድ ገኔ የቅርብ ጓደኛ ስትሆን ቤተሰቡን ለመርዳት በኢንተርኔት አማካኝነት የገንዘብ ማሰባሰቢያ ጎፈንድሚ ከፍታ እንቅስቃሴ እያደረገች ትገኛለች። ስለ ጓደኛዋ ሀዘኗን በመግለጽም ሰዎች እንዲጠነቀቁ ትመክራለች።
እጅግ በጣም ደውት ለሞዶች አይደለም ይህን ስላለፈችብን አይደለም ይሄን እጅግ በጣም ሰወዳል ሰው ካጠገቧ ሁሉ የሚለያት ሰው የምትረግፉ በዙሪያ ሰዎች ለስራ በጣም ወጣት ጓደኛ ጓደኛ ነበር።
አቶ ኤልማም ሀዘናቸውን ቻል አድርገው በእኔ ቤት የደረሰው ሀዘን በእናንተ ቤት እንዳይደገም ተጠንቀቁ ብለዋል።
እያንዳንዱ ሰው ጥንቃቄ አድርግ። አሁን ሰው ወደ ቤታችን እንዲገባ አንፈቅድም፣ ምክንያቱም ህፃኑ አለ ትናንት፣ ሌሎችም ትናንሾች ናቸው። ግናችንን ቤታችንን ዘግተን ከልጆች ጋር ነው ሀዘናችንን እየተወጠረ ያለ ነው። በእርግጥ ጎረቤቶች መጥተዋል ማታ፣ በጣም አብሮኝ አልቅሰዋል፣ አብሮኝ ተጎድተዋል። ሁሉም የሚችለውን አድርጓል። እግዚአብሔር ግን የወደደውን አድርጓልና ወገኖች ራሳቸውን ጠብቁ፣ እባካቸው ጠብቁ። ሌላ የደረሰው ነገር እንዳይደርስባችሁ ራሳችሁን ጥንቃቄ አድርጉ፣ ለቤተሰቦቻችሁን ጥንቃቄ አድርጉ።
የወይዘሮ ወገኔ የቀብር ስነ ስርዓት ላይ ለመገኘትም ከተፈቀደው 10 ሰዎች ጋር በመሆን ነገ አርብ የቀብር ስነ ስርዓቷ እንደሚከናወን አቶ ይልማ ነግረውናል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
ግርማን ለዘገባው አመሰግናለሁ። የኮሮና ቫይረስን ወረርሽኝ ለመከላከልና ስርጭቱን ለመግታት ዛሬ በደሴ ከተማ የቤት ለቤት አሰሳ ተጀምሯል። 60,000 ቤቶችን በሚያካትተው አሰሳ 120 የጤና ባለሙያዎች እንዲሁም በጎ ፈቃድ ሰጪዎች ይሳተፉበታል ተብሏል። በሌላ በኩል የደሴ ሪጅናል ላቦራቶሪ ከነገ ጀምሮ የምርመራ አገልግሎት መስጠት የሚያስችለው እውቅና አግኝቷል። ላቦራቶሪው በክልሉ ከደሴና ከጎንደር ቀጥሎ የምርመራ አገልግሎት የሚሰጥ መሆኑን ጠቅሶ መስፍን አራጌ ነው ተከታዩን ያጠናቀረው።
የደሴ ከተማ ጤና መምሪያ ኃላፊ አብዱል ሐሚድ ይመር እንደገለጹት በቤት ለቤት አሰሳው የልየታ ተግባራት ይከናወናሉ።
በዋናነት መከላከሉ ላይ አተኩሮ መስራቱ በጣም አዋጭ ነው። ከዚህ ከመከላከል ስራዎች ደግሞ የተጠናከረ የተጠርጣሪዎችን መረጃ መለየትና አጠቃላይ ህብረተሰቡ ላይ ግንዛቤውን ማስፋት ነው እና ተጠርጣሪዎችን ልየታ ከሚሰሩበት ውስጥ ደግሞ አንደኛው ሁሉንም አባወራ ወይም ቤተሰብ በሚባል ደረጃ መለየት ማለት ነው። የሚለዩት እነማን ናቸው? ከውጭ ሀገር የሚሆን ሀገር ውስጥም ይሄ በሽታ ከተከሰተባቸው አካባቢ በተለይ የቅርብ ጊዜ የጉዞ ታሪክ ያላቸው እና ከታማሚዎች ጋር የመገናኘት አጋጣሚ የሁለተኛ ንክኪ የሚሆኑ የሶስተኛ ንክኪ ያላቸውንም ሰዎች ትክክለኛ መረጃ እንዲሰጡ አድርጎ የመለየት ስራ፣ ሌላው ከኮሮና ጋር የተገናኙ አይነት የህመም ምልክቶች ከመተንፈሻ አካላት ጋር የተያያዙ ካሉባቸው እነዚህን አካላት የመቆጣጠርና የመከላከል ስራ ይህንን ለማድረግ ነው። ያው በከተማ ደረጃ ከዛሬ ጀምሮ ከሚያዝያ 23 ድረስ ሁሉንም በከተማችን የሚገኙ ቤቶችን ቤት ለቤት ሄደው ማለት ነው። በዚህም ያው በቂ ኦሪንቴሽን ተሰጥቷቸዋል። እነዚህም ይጠቀ ያስኩልህን ሰዎች ካገኙም ተጨማሪ የሙቀት ልኬታና ሌሎች መስፈርቶችን በመጠቀም ለይተው ወደ ለይቶ ማቆያ ማዕከል እንዲገቡ መሆን ካለበት እንዲገቡ ይሆናሉ ማለት ነው።
በከተማዋ የወሎ ዩኒቨርሲቲን እና ደሴ ጤና ጣቢያን ጨምሮ የተለያዩ ለይቶ ማቆያዎች መዘጋጀታቸው ታውቋል። ከ400,000 ህዝብ በላይ ይኖርባታል ተብሎ በሚገመትባት ደሴ ይህን አይነቱን ውስብስብና ግዙፍ ስራ እንዴት ሊያከናውኑ ታስበዋል?
ከዛሬ በምንሰራቸው የቤት ለቤት የጤና ስራዎች ለምሳሌ ክትባትን የመሰሉ ፖሊዮና የተለያዩ የክትባት ዘመቻዎች እናካሄድ የሰበሰብነው ልምድ አለ። በምን ያህል ጊዜ እንደምንጨርሳቸው እና ከዛ መነሻ ነው የወሰድነው። ለዚህ 120 ጤና ባለሙያዎች ናቸው የገቡት ወደ ስራ። ከዛ ባለፈ ብዙ በጎ ፈቃደኞች አሉ ከጎን ለጎን የሚያግዙ።
የቦሩ መጀመሪያ ደረጃ ሆስፒታል መደበኛ ስራውን በማቋረጥ ከዛሬ ጀምሮ የኮሮና ሕክምና ለመስጠት ዝግጅትን አጠናቋል። ይህ በእንዲህ እንዳለ በደሴ ከተማ የሚገኘው የደሴ ሪጅናል ላቦራቶሪ በኢትዮጵያ ማህበረሰብ ጤና ኢንስቲትዩት ባገኘው እውቅና መሰረት የላቦራቶሪ ምርመራ ለመጀመር መዘጋጀቱ ታውቋል። በክልሉ ከባህር ዳርና ከጎንደር ቀጥሎ የምርመራ አገልግሎት የሚሰጠው የላቦራቶሪ ማዕከል በዋናነት የደሴንና የደቡብ ወሎን በተጨማሪም የምስራ ምስራቅ አማራ አካባቢዎችን ይሸፍናል ነው የተባለው።
ከኢትዮጵያ ፐብሊክ ሄልዝ ኢንስቲትዩትም ባለሙያዎችን መጥተው ይሁ ነው የቆዩት እስከዛሬና ያንን ዝግጅቱን አጠናቅ በነገው ዕለት ላይ ያው ኦፊሻል ሆኖ ስራ መጀመሩ የሚበሰርበት ይሆናል ማለት ነው።
የዚህ ላብራቶሪ አገልግሎት መጀመር የሚኖረው ፋይዳ
ይሄ በጣም 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 በእጅጉ በጣም አስፈላጊና ለኛ አካባቢ በተለይ ላብራቶሪ ናሙና ልከን ውጤት እስከመጠበቅ ድረስ ያለው እንትን ፈተና ነበር ለዚህ አካባቢ ማህበረሰብ አጠቃላይ አዲስ አበባ ነበር እስካሁን ስንልክ የነበረው። ስለዚህ ኬዝና ተጠርጣሪ እንኳን ቢኖር ይሁ ላይ ከሆነ 24 ሰዓት የሚጠበቅበት ይኖራል። ከዚያ በኋላ አጋጣሚ ውጤት እንኳን ፖዚቲቭ የሆነ ሰው ቢገኝ ቶሎ በፍጥነት ውጤቱን ካወቅን በኋላ ኳራንታይን የሚገባው ማህበረሰብ ይነያል ማለት ነው።
እስካሁን ባለው ሁኔታ አዲስ አበባ ስትልኩ እስከ ምን ያህል ጊዜ ትቆዩ ነበረ?
እስከ 10 ቀን ድረስ ሁሉ የቆየብን አለ።
ወሎ ዩኒቨርሲቲ የሚያዘጋጀውም ላብራቶሪ ምርመራ እንደሚጀምር የተገለጸ ሲሆን በሁለቱ የላብራቶሪ መመርመሪያዎች በቀን እስከ 500 የሚደርሱ ሰዎችን ናሙና መመርመር እንደሚቻል የጤና መምሪያ ኃላፊው አብዱል ሐሚድ ለአሜሪካ ድምጽ ሬዲዮ አስረድተዋል። በተመሳሳይ ሁኔታ የደቡብ ወሎ ዞን ከሚቀጥለው ሳምንት ጀምሮ የቤት ለቤት አሰሳ እንደሚያካሂድ አስታውቋል። የዞኑ ጤና መምሪያ ኃላፊ አንተነህ ደመላሽ ዛሬ ለጋዜጠኞች በሰጡት መግለጫ ከቤት ለቤት አሰሳው በተጨማሪ የተጠናከረ የኬላ ፍተሻ ይደረጋል ብለዋል።
በዞናችን በተለይ ከተለያዩ ክልሎች መግቢያ የሆኑ በሮች ላይ ከዚህ በፊት የተወሰነው እንዳለ ሆኖ የተጠናከረ ስራ መሰራት አለበት ተብሎ ተወስኗል። እስካሁን በነበረው ሂደት ይህ ስራ ሲሰራ የነበረው በአካባቢ ያሉት የጸጥታ ኃይሎችና የጤና ቡድን በተወሰነ መልኩ በማደራጀት የፍተሻ ስራ ሲሰራ ቆይቷል። አሁን ግን ያለው ሁኔታ ትንሽ አሳሳቢ እየሆነ ስለመጣ የተጠናከረ የኬላ ፍተሻ ስራ መሰራት አለበት ተብሎ የዞኑ ግብረ ኃይል ይህን ውሳኔ ያሳልፏል።
ለዚህም ሶስት ቦታዎች በዋናነት መመረጣቸውን ገልጸዋል።
አንዱ የተለየው ቦታ ወረባቦ ከአፋር አራባቲ ከዚህ በፊት የወሰንበትና የሙቀት ልኬታ ያስጀመርንበት ቦታ ላይ፣ ሁለተኛው በአርጎባ ተላላክ አፋር ጋር የሚያገናኝ፣ ሶስተኛው በኦሮሚያ በኩል የሚያገናኘው በቃሉ ወረዳ ውስጥ የሚገኘው ገርባ ላይ በተመሳሳይ የተጠናከረ የኬላ ፍተሻ 24 ሰዓት አገልግሎት እንዲሰጥ ማድረግ ያስፈልጋል ተብሎ ተወስኗል።
የዞኑ ዋና አስተዳዳሪ ሰይድ መሐመድ በበኩላቸው እስካሁን በሽታውን ለመከላከል ከተከሰተም የተጎዱ ወገኖችን ለማገዝ ከ17 ሚሊዮን ብር በላይና 1709 ኩንታል የምግብ እህል መሰብሰቡን ጠቅሰዋል። አስተዳዳሪው ህዝቡ ከዚህ በላይ አገርን በመታደግ በኩል ተባባሪ እንዲሆን ጥሪ አስተላልፈዋል።
እኛ በየደረጃ ያለን የመንግስት አካላት ትልቁ አቅማችን ቀድሞ የመከላከል እንጂ በሽታው አንዴ ከገባ በኋላ ከበሽታው የመፈወስና የማዳን አቅም በሚፈለገው ደረጃ የለም። ስለዚህ እድላችን ያለው አሁን ላይ ነው። የአገሬ ሰው እንደሚለው ታሞ ከመሟቀቅ አስቀድሞ መጠንቀቅ።
በዚህም መሰረት ወደ ደቡብ ወሎ የሚገባ ወይም ከ15 ቀናት ወዲህ ወደ አካባቢው የዘለቀ ግለሰብ በራሱ መኖሪያ ቤት አሊያም በተመረጡ ሆቴሎች ወይም መንግስት ባዘጋጃቸው 5 የለይቶ ማቆያ ማዕከላት ለ14 ቀናት መቆየት ግድ እንደሚለው አስተዳዳሪው ተናግረዋል። በዛሬው ዕለትም ከአፋር አካባቢ ትናንት በቫይረሱ መያዙ ከተረጋገጠው ግለሰብ ጋር ግንኙነት አላቸው ተብሎ የታሰቡ 4 ግለሰቦች ወደ መቅደላ አምባ ዩኒቨርሲቲ መካነ ሰላም ካምፓስ ተለይተው እንዲቀመጡ መደረጉን የዋና አስተዳዳሪው መግለጫ ያስረዳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ባለፈው ሳምንት በደቡብ ኦሮሚያ ምስራቅ ጉጂ በቁጥጥር ስር የዋሉት በርካታ ሰዎች አሁንም ለፍርድ አልቀረቡም ሲሉ ነዋሪዎች ተናገሩ። ለመጎብኘት ተከልክለናል ሲሉም የታሳሪዎቹ ቤተሰቦች ለአሜሪካ ድምጽ ተናግረዋል። በተያያዘ ዜናም የምስራቅ ጉጂ ነዋሪዎች የመንግስት ጸጥታ ኃይሎች ዘመዶቻቸው በሽምቅ ውጊያ ላይ አሉ ብለው የጠረጠሯቸውን ቤተሰቦች ወደ ለይቶ ማቆያ እንደወሰዷቸው ነው የሚናገሩት። ገልሞ ዳዊት ተከታዩን አጠናቅሯል።
በምስራቅ ጉጂ ዞን የሚንቀሳቀሱና የኦሮሚያ ክልላዊ መንግስት ህዝቡን እያሸበሩና የተለያዩ ወንጀል እየፈጸሙ ነው በሚል ክስ የሚቀርብባቸውን የሽምቅ ተዋጊዎች በተለያዩ መልኩ አግዛቸዋል በሚል ተጠርጥረው የተያዙት ቁጥራቸው በውል ያልታወቀ የአካባቢው ነዋሪዎች ለእስር ከተዳረጉበት ካለፈው ሳምንት ጀምሮ ፍርድ ቤት እንዳልቀረቡ አንድ የሊበን ወረዳ ነገሌ ከተማ ነዋሪ ለአሜሪካ ድምጽ ገለጹ። እኚህ ነዋሪ አያይዘው ከእስረኞቹ መካከል ደርሚቶ ኪሴ የተባሉ የሰባት ቀን ራስ እንደሚገኙበት ተናግረዋል። ከጉሜ ኤልደሎ ወረዳ መታ ነገሌ ሆስፒታል ከወለደች በኋላ ፖሊስ ጣቢያ ተወስዳ ታሰረች። በፖሊስ በቁጥጥር ስር የዋለ ዘመድ ያላቸው ሰዎች ሄደው መጠየቅ ስለሚፈሩ ምግብ የሚላክላት በህፃናት ልጆች አማካኝነት ነው። ልጆቹ ስንቁን አቀብለው ከመመለስ ውጪ እሷ ስለምትገኝበት ሁኔታ ከፖሊስ የሚገኝ ምንም መረጃ የለንም። ከእርሷ ጋርም ለምለም አብርሃ የተባሉ አንዲት የዘጠኝ ወር ነፍሰ ጡር ሴት ታስረዋል። እሳቸውም ልክ እንደ እሷ ተጠርጥረው የታሰሩ ናቸው ሲሉ ይናገራሉ እኚህ ነዋሪ።
ለምለም አብርሃ ነሜ ደሙ ጅራት መጋላ ገለ በሆነ ከታቴ ጃርቲ
የአካባቢውን ሰላም በማደፍረስ በመንግስት ከሚከሰሱት የሽምቅ ተዋጊዎች ጋር ግንኙነት አላችሁ በሚል በቁጥጥር ስር ውለው በኦሮሚያ ክልል ነገሌ ከተማ ፖሊስ ጣቢያ ስለሚገኙት እስረኞች ሁኔታ የነገሌ ከተማ ነዋሪ ሲናገሩ ከአስር በላይ ልጆቻቸውን የሚያጠቡ ሴቶች እንዳሉም ገልጸዋል።
ወርቶኒ ዳይም ከባኒ ሀዳይም አንጅር እናምናነ ኩዳኒ ቶኮ ኪፋማታ ነመጋል ነገሌ ጅራኒ
እንዲላሉ። በአሁን ወቅት 11 የሚሆኑ ህፃን ልጅ የሚያጠቡ ሴቶች ባለቤቶቻቸው በሽምቅ ውጊያ ውስጥ እየተሳተፉ ነው በሚል በነገሌ ፖሊስ ጣቢያ ውስጥ ታስረው ይገኛሉ።
አከሽቲ ሂዳጁ ሰበብ አባማኒ ሳኒ ወራም ልሱማ ሮሞ ኸይጅር ቆፋፍ ሃይዳጅረን የቱ።
በሌላ በኩል የኦሮሚያ ክልላዊ መንግስት የጸጥታ አስከባሪዎች የቤተሰባቸው አባል በሽምቅ ውጊያ ውስጥ ተሳትፈዋል በሚል የተጠረጠሩ ሰዎችን በመለየት ስራ ላይ እንደሆኑ የምስራቅ ጉጂ ነዋሪዎች ይናገራሉ። እስካሁን የተጠረጠራቸውን ሰዎች ቤተሰብ ሰብስቦ በለይቶ ማቆያ ውስጥ አስቀምጧቸዋል ይላሉ። ከነዚህ ለይቶ ማቆያ ቦታዎች አንዱ በምስራቅ ጉጂ ጉሜል ደሎ ወረዳ እንደሚገኝ ነዋሪዎች ጥቆማ ሰጥተዋል። ከ20 የቤተሰብ አባሎቻቸው ጋር በለይቶ ማቆያ እንዲቀመጡ መደረጋቸውን የሚናገሩት አንድ አዛውንት በአስከፊ ሁኔታ ውስጥ ነን ይላሉ።
ዋኛ አነዱን ንቀሙ ላንኑሊ አሞ አና እልዲሊ በልራፊ ዋና ነ እልደሎራ ወሩን ቹፍቶሪ
እንዲ ይላሉ። እኛ አዛውንት ምንም የሚንበላው ነገር የለንም። በዚያ ላይ በጉሜ እልደለው ከሸኔ ቤተሰብ የተወሰደ ከብት ነው በሚል የጸጥታ ኃይሎቹ አርደው እየበሉት ነው ተብለናል። ከብቶቻችንን እኛ ከብቶቻችን የት እንዳሉ አናቀም። በሌላ በኩል ደግሞ የመንግስት የጸጥታ አስከባሪዎች የሸኔ ሽፍቶች ጥቃት ካደረሱብን መጀመሪያ እናንተ ላይ ነው እርምጃ የምንወስደው ሲሉ ይዝቱብናል። እና ዛሬ ወይም ነገ እንሞትዩም በሚል ፍራት ውስጥ ነን ይላሉ።
ገምሃኔኒ ዮ ማሸኔኒ ንዋቴ ጀልቀምነ ይፈናና ሰንፊንታኑ እንጀደኒ ገምካል።
አያይዞም ሌሎች ተጨማሪ ቤተሰቦች ማቆያ ነው ወዳሉት ጣቢያ እየመጡ መሆናቸውን እኚው የጉሜል ደሎ ወረዳ ነዋሪ ለአሜሪካ ድምጽ ተናግረዋል። በምስራቅ ጉጂ የዞኑ ጸጥታ ቢሮ ኃላፊ አቶ ወልዴ ዱጎ በቁጥጥር ያሉ ሰዎች ለጠላት ያገዙ ናቸው በማለት ይከሳሉ። ህፃን ልጅ ያላቸውና ነፍሰ ጡር ሴቶች በነገሌ ታስረው አሉ የተባለውን ግን አቶ ወልዴ አስተባብለዋል።
ምንም ውጤት ድጋችሁ ፊሞ ቃሚ ቆረኖ ከነገገሱ ኪንዶሚናን ይትገሌ ቆራቻ ጅራ
እንዲህ ይላሉ አቶ ወልዴ። እነዚህን ተጠርጣሪዎች ለፍርድ ለማቅረብ የሚመለከታቸው አካላት በቅርበት እየሰሩ ናቸው። የዞኑ የፍትህ ቢሮና ፖሊስ ወንጀሎቻቸውን አጣርተው ወደ ፍርድ ቤት ለማሳለፍ ስራ ላይ ናቸው።
ዋጅሪ ሀቃ አካስማስ ቆራቶት ፖሊሲ ኪንዶሚናን ታአኔ ዲሞተ ሳኔ ጨለለኔ ቁልቁሌ ሰኔ ከረመነ ምርቱ ይተበርሱ ውጂ ጉዳቶች የተመጅር።
እኚህ በፖሊስ ቁጥጥር ያሉ ተጠርጣሪዎች ለምን እስካሁን ለፍርድ አልቀረቡም ለሚለውም ሰዎቹ የተጠረጠሩበት ወንጀል ውስብስብ በመሆኑ ለችሎት ለማቅረብ ጊዜ ፈጅተዋል ይላሉ ኃላፊው። አቶ ወልደ ያክለው በዞኑ በተለያዩ አካባቢዎች ተለይተው በማቆያ ጣቢያ አሉ ስለተባሉት የሽምቅ ተዋጊ አባል ቤተሰቦች ምንም የሚያውቁት ነገር እንደሌለ ተናግረዋል። ነገር ግን የመንግስት የጸጥታ ኃይሎች ነዋሪዎችንና በሽምቅ ውጊያ እየተሳተፉ ያሉትን ለመለያየት የተለያዩ ዘዴዎችን በመጠቀም ላይ መሆናቸውን ደግሞ አልሸሸጉም። ለአሜሪካ ድምጽ ገልሞ ዳዊት ኢትዮጵያ ወደ ግዛቷ ለሚገቡ ኤርትራውያን ወዲያውኑ የጥገኝነት ፍቃድ መስጠቷን ማቆሟ ተገለጠ። የተባበሩት መንግስታት ድርጅትና የረድኤት ድርጅቶች ውሳኔ ከሶስት ወራት በፊት መተግበር የጀመረው በይፋ ሳይገለጽ መሆኑን ይናገራሉ። ከሀገር ሸሽተው ለመውጣት የሚሞክሩ ኤርትራውያን እጣ በህገ ወጥ መንገድ ሰዎችን ከሚያስተላልፉ ጨካኞች እጅ ይወድቃል ሲሉም ድርጅቶቹ መግለጣቸውን ጠቅሶ ዘጋቢያችን ሳይመን ማርክስ ያደረሰንን ዘገባ አዳነች ፍሳዬ ታቀርበዋለች።
ኢትዮጵያ ለዓመታት ያህል የኤርትራንና የደቡብ ሱዳንን የመሳሰሉትን ስደተኞች በሯን ከፍታ ስትቀበል ቆይታለች። ኢትዮጵያ ለዚሁ ተግባሯ በዓለም አቀፍ ለጋሾች በሰፊው ስትመሰገን ነበር። ነገር ግን የኢትዮጵያ መንግስት ድምፁን አጥፍቶ ካለፈው ወር ወዲህ ፖሊሲውን እንደቀየረ የተባበሩት መንግስታት የስደተኞች አገልግሎትና የረድኤት ድርጅቶች ገልጸዋል። ኢትዮጵያ መንግስት ከኤርትራ ለሚገቡት ስደተኞች ወዲያውኑ የጥገኝነት ፈቃድ መስጠቱን አቁሟል። የኢትዮጵያ የስደተኞችና የተመላሾች ጉዳይ አገልግሎት በያዝነው ወር ለለጋሾችና ለረድኤት ሰራተኞች በተናገረው መሰረት የበፊቱ ፖሊሲ ብቻቸውን የሚሰደዱ ለዕድሜ ያልደረሱ ልጆች፣ ህገወጥ ፍልሰተኞችና ሌሎች በዓለም አቀፍ መለኪያ መሰረት የስደተኝነትን መስፈርት የማያሟሉ ሰዎች እንዲጎርፉ አድርጓል። ስለዚህ ጉዳይ የሚገልጸውን እንደ አውሮፓ አቆጣጠር ሚያዝያ 9 ሁለት ሳምንታት በፊት ማለት ነው የተጻፈ ደብዳቤ ማየቱን ዘጋቢያችን አክሏል። አዲሱ ፖሊሲ በግዴታ ከኤርትራ ብሔራዊ አገልግሎት ፕሮግራም መመልመልን ሸሽተው ለሚወጡት ኤርትራውያን ችግር ይፈጥራል ሲሉ አክቲቪስቶችና የሬዲዮ ድርጅቶች ይነቅፋሉ። በኢትዮጵያ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ተወካይ ኤርትራውያን በሊቢያ በኩል ወደ አውሮፓ እናሸጋግራቸዋለን በሚሉ ህገወጥ ሰው አሸጋጋሪዎች እጅ ላይ ለመውደቅ ሊገደዱ ይችላሉ ብለዋል። ትልቁ ስጋት ህጋዊ ፈቃድ ስለሌላቸው ከእድሜ በታች ስለሆኑት ልጆች ጉዳይ ነው። ምክንያቱም ወደ አውሮፓና ወደ ሌሎችም ቦታዎች እንወስዳቸዋለን የሚሉት ህገወጥ አሸጋጋሪዎች ሰለባ የመሆን አደጋ ላይ ይወድቃሉና እዚህ ሀገር የሚገቡ ስደተኞች ሁሉ ህጋዊ ሰነድ ካገኙ በአደገኛው ህገወጥ የሰዎች ሽግግር እንቅስቃሴ ውስጥ ከመግባት ይድናሉ በማለት አን ኢንኮንትሬ አስረድቷል። የስደተኞችና የተመላሾች ጉዳይ አገልግሎት ባለስልጣኖችና የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት ስለ ጉዳዩ ከመናገር ተቆጥበዋል። ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዝደንት ኢሳያስ አፈወርቂ በሁለት ዓመታት በፊት የሰላም ስምምነት ፈርመው ሁለቱ መሪዎች በየጊዜው ሲገናኙ መቆየታቸው የሚታወቅ ነው። ከዩኒቨርሲቲ የተመረቁ ኤርትራውያን ስደተኞችና የተማሪዎች ማህበር ቃል አቀባይ ኤርትራዊ ስደተኛ አቶ በረከት ዘሙይ ማንኛውም ኤርትራዊ ከሀገሩ የሚሰደደው ህይወቱን ለማዳን ነው ብለዋል።
Every single Eritrean family is being affected by the dictator.
ማንኛውም ኤርትራዊ ቤተሰብ በሀገሪቱ ባለው አምባገነን ስርዓት የተነካ ነው። ስለሆነም ማንኛውም ኤርትራዊ ከሀገሩ የሚሰደደው ህይወቱን ለማትረፍ ሲል ነው። ቤተሰቦችና ለእድሜ ያልበቁ ልጆችም ቢሆኑ የሚሰደዱት ለዚህ ነው። እነዚህ ከእድሜ በታች የሆኑት ልጆች ወደ ሀገራቸው እንዲመለሱ ቢደረግ እንደ ከሃዲ ይቆጠራሉ ብለዋል አቶ በረከት። የኢትዮጵያ መንግስት አዲስ የስደተኞች ፖሊሲን ከማውጣት አልፎ 10,000 ኤርትራውያን ስደተኞች የተጠጉበትን ህጻጽ የተባለ በትግራይ ክልል የሚገኝ ስደተኞች ሰፈርን ለመዝጋት ማቀዱ ታውቋል። የተሰጠው ምክንያት ኮዲብ 19 ሊዛመትበት ይችላል የሚል ነው። ኢትዮጵያ የኮሮና ቫይረስን መዛመት ለመገደብ ስትል የየብስ ድንበሮቿን ሁሉ የዘጋች ቢሆንም 2,000 የሚሆኑ ጥገኝነት ጠያቂ ደቡብ ሱዳናውያን ስደተኞች ወደ ኢትዮጵያ ሲገቡ ማየቱን የተባበሩት መንግስታት ድርጅት የስደተኞች አገልግሎት ጠቁሟል።
ህይወት የሚለውጥ ተግባር ይፈጽሙ።
ህይወት የሚለውጥ ተግባር ይፈጽሙ።
ለመረዳዳት፣ ለመተጋገዝ እጅግ የላቁ ተግባራትን የሚሰሩ ድንቅ ሰዎችን በማውጣትና በማክበር የሰዎችን ህይወት የሚለውጥ ተግባር ይፈጽሙ።
በኮሮና ቫይረስ ቀውስ ውስጥ በየማህበረሰቦቻችን የጎላ ተግባር ስለፈጸሙና መሪነታቸው የጎላ ሆኖ ስላገኙአቸው መደበኛ ሰዎች እንገሩ።
ጎረቤቶች ሆናቸው
ባልደረቦች ሆናቸው
አንዱ ሰው የሌሎችን ህይወት እንዴት ሊለውጥ እንደሚችል የሚያሳዩ ጓደኞች ሆናቸው
የጤና ሰራተኞች፣
አስተማሪዎች፣
ተማሪዎች፣
ባለሱቆች፣
የማህበረሰብ ተሟጋቾች፣
የሃይማኖት መሪዎች፣
አርቲስቶች፣
በአካባቢው ያሉ በጎ ፈቃደኞች ናቸው።
ምርጫውን እንዴት ማሳወቅ ይችላሉ? የመረጡትን ሰው ወደ ማህበራዊ ገጽ ወይም VOA Leaders at voanews.com VOALEADERS at voanews.com ይግቡና ያስፍሩ።
የመረጡትን ሰው በማህበረሰብ ውስጥ ፈጽሟል የሚሉትን ተግባር ያጫውቱን።
ስሙን፣ የስልክ ቁጥሩን፣ የኢሜይል አድራሻውን ይላኩልን። የVOA ሪፖርተር ይደውልልዎታል፣ ያገኙዎታል።
በዚህ ሁሉ ውስጥ ሁላችንም አብረን
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ሰሜን ኢትዮጵያ ነው የምናቀናው። ኮሮና ቫይረስ ወረርሽኝ ሳቢያ አርሶ አደሮች ገበያ በማጣት የችግሩ ገፈት ቀማሽ ሆነዋል ይለናል የመቀሌው ዘጋቢያችን ሙልጌታ አጽፋሃ። በትግራይ ክልል ደቡባዊ ዞን በመስኖ ልማት የተሰማሩ አርሶ አደሮች ያመረቱት ምርት የኮሮና ቫይረስን ወረርሽኝ ለመከላከል ተብሎ በወጣው ሕግ ደንብ መሰረት ወደ ገበያ ለማቅረብ ያለመቻላቸውን ምርታቸውን በማሳ ላይ ተበላሽቶ እንደቀረ ይናገራሉ። የትግራይ ክልል ግብርናና ገጠር ልማት ቢሮ በበኩሉ የአርሶ አደሮቹ ምርት በህብረት ስራ ማህበራትና ህጋዊ ነጋዴዎች በኩል ወደ ገበያ እንዲቀርብ እየተሰራ ነው ይላል። ሙልጌታ አጽፋሃ።
ዓለም አቀፋዊ ወረርሽኝ ኮሮና ቫይረስ በአርሶ አደር ማህበረሰብም ጫናው እያሳረፈ ይገኛል። በትግራይ ደቡባዊ ዞን ራያ ጨርጨር ወረዳ 2 ሄክታር መሬት ያለሙት ቲማቲም ወደ ገበያ ለማቅረብ ባለመቻላቸው ከግማሽ ሚሊዮን ብር በላይ ኪሳራ እንዳጋጠማቸው አርሶ አደር አማረ ማዱ ይናገራሉ። የኮሮና ወረርሽኝ ለመከላከል ተብሎ የወጣ ህግ ተከትሎ ከአንድ አካባቢ ወደ ሌላ አካባቢ ምርት ለመውሰድ ባለመቻላቸው ለኪሳራ መዳረጋቸው ገልጸዋል። በአሁኑ ጊዜ ምርት ወደ ገበያ ለማቅረብ መንቀሳቀስ ቢፈቀድም ምርታቸው መበላሸቱም ተናግረዋል።
በዚህ ምክንያት ማንም ሰው የጠየቀንም የለም፣ የመንግስት አካልም የጠየቀንም እንዴት ሆናችሁ፣ እንዴት ነው ኪሳራ ደረሰባችሁ ወይ? ምንም ከየትኛውም አካል የመንግስት አካል ማንም ስለደረሰብን ያው የገበያ ችግር ነው። ያው እንግዲህ እንትን ብለን ያው ኪሳራችን ይዘን ቤታችን ላይ ያለ ነው።
አቶ አማር እንደገለጹት መንግስት የአርሶ አደር ምርት ወደ ገበያ በህብረት ስራ ማህበር በኩል እንዲቀርብ አቅጣጫ ቢያስቀምጥም በእኛ አካባቢ ሲንቀሳቀሱ አላየንም ብለዋል። አሁን ምርታችን ባክኗል። በቀጣይ ግን መንግስት የገበያ ትስስር በማጠናከር እንዲሁም የአግሮ ፕሮሰሲንግ ስራዎች በማስፋት ከእንደዚህ አይነት ኪሳራ ሊጠብቀን ይገባል ሲሉ ተናግሯል። ሌላው በራያ አላማጣ ወረዳ በአምስት ሄክታር መሬት ተከራይተው በመስኖ ቲማቲም እንዳመረቱ የተናገሩት አቶ ድምፀ ጥበቡ በአሁኑ ጊዜ ገበያ በማጣት ተስፋ ቆርጠን ማሳችን እንስሳት ገብተው እየበሉት ነው ብለዋል። በዚህ ሂደት 1 ሚሊዮን ብር ኪሳራ እንደደረሰባቸውም ገልጸዋል።
ከቢድ እዩ ብሕድሕዱ ሰብ ተተሓተሲ በቃ ብጣዕሚ ዝኸበደ እዩ።
ከባድ ነው። እያንዳንዱ ሰው ያለበት ችግር ብትጠይቀው በጣም ከባድ መሆኑ ትረዳለህ። ከኮሮና ይልቅ በእኛ ኑሮ ላይ እየደረሰ ያለው ችግር ይብሳል። እኔ ለራሴ በረሃብ ከመሞት በህመም ብሞት እመርጣለሁ። ህመሙ ሁላችንም መከላከል እንዳለብን እናምናለን፣ ግዴታችንም ነው። ነገር ግን አዋጁ ህዝብ ላይ የሚሰበሰብበት ለይቶ አላስቀመጠም። እኛ በጋሪ ምርታችንን ከማሳ ወደ ቤታችን ለመውሰድም እኮ ይከለክላል። አዋጁ ለወረርሽኙ የሚያጋልጡ ለይቶ አላስቀመጠም። ለይቶ ቢያስቀምጥ ደግሞ በታችኛው መዋቅር የሚተገብር የለም ነው ያሉት። ምርት ለገበያ ለማቅረብ በህብረት ስራ ማህበር እንድንጠቀም በመገናኛ ብዙሀን ሲነገር ሰምተናል፣ በተግባር ግን የለም ብለዋል።
በሚዲያ ስሜና እዚያ ካው ከሚዲያ ዘለለ ነገር የለን አይረናን ማለት ሀተተና አካል የለን።
በመገናኛ ብዙሃን ሰምተናል፣ ከዛ የዘለለ በተግባር የለም። በማህበራት በኩል ወደ ገበያ ይቀርባል ተብሏል፣ እስካሁን የጠየቀን አካል የለም። ገዢ በማጣታችን በብዛት ወደ ማሳው ከብቶች ገብቷል። ተስፋ ቆርጠናል፣ ለቀጣይ እንዳንሰራ እንኳን አቁመናል ብለዋል። በጉዳዩ ላይ መልስ የጠየቅናቸው በትግራይ ክልል ግብርናና ገጠር ልማት ቢሮ የግብይትና ብድር ዳይሬክቶሬት ዳይሬክተር አቶ ገብረስላሴ ኪዳነ መንግስት ከወረርሽኙ የህዝቡ ደህንነት ለመጠበቅ እየሰራ ነው ብለው በዚህ ጊዜ የአርሶ አደሩ ምርት ወደ ገበያ በነጋዴዎችና በህብረት ስራ ማህበር በኩል እንዲቀርብ አቅጣጫ ተቀምጦ እየተሰራ ነው ብለዋል። በክልሉ በመጀመሪያው የአስቸኳይ ጊዜ አዋጅ በታወጀበት ቀናት ጊዜ አርሶ አደሮች ምርቶቻቸውን ወደ ገበያ እንዳያቀርቡ ታግደው እንደነበር አምነው ይህንን የተፈጠረው አዋጁ በአግባቡ ባለመረዳት የመጣ ችግር ነው ሲሉ ገልጸዋል። በአሁኑ ጊዜ ግን የክልሉ ይሁን የአጎራባች ክልል ነጋዴዎች በግብይቱ እንዲሳተፉ እየተደረገ በመሆኑ ችግሩ ተፈቷል ብለዋል።
ክልልም ከክልልም ውጭ ያሉ አጎራባች ሀገሮች ክልሎችም ስር የተደረገ ነጋዴዎች ወደዛ የገቡ እንዲገቡ ተደርገ ተፈቅደላቸው ጭነው እያከፋፈሉት ነው ያሉት ማለት ነው። ስለዚህ ዝም ብሎ የተተወ መሰልም በመጀመሪያ አካባቢ በእርግጥ እንደዛ አስቸኳይ አዋጁ በተገቢ መልክ ያለመረዳት ስለነበረ ግድ ነበረ። ግን ተከታትለን ያው ከወረዳው ያሉ ፈርስት ኮማንድ የሚባሉ አካላት ተነጋግረን ከፈቶ ጥንቃቄ በተሞላበት መንገድ ነጋዴዎች ወደዛ የገቡ እንዲገዙ፣ ዩኒኖች ረስረ ማህበራት ደግሞ ወደ ከተማ እያቀረቡ እየተንቀሳቀሱ ነው ያለ ማለት።
የህብረት ስራ ማህበራት በግብይት ሂደት እየተሳተፉ እንዳልሆነ አርሶ አደሮች ያነሱት ጥያቄ አቶ ገብረስላሴ ሲመልሱም ባላማጣና አካባቢያ ማህበራቱ የሉም፣ ነገር ግን አርሶ አደሮቹ ተደራጅተው እንዲያቀርቡ ህጋዊ ነጋዴዎችም በግብይቱ እንዲሳተፉ እየተደረገ ነው ብለዋል።
ባላማጣ አካባቢ ብንወስድ ግን እንግዲህ መሰረታዊ የሆኑት ማህበራት የሉም። የውሃ ማህበራት ነው ያሉት እዛ። ስለዚህ ህብረት ስራ ማህበሮቹ ደራቸው ለመግዛት ያው እንግዲህ የሌለ ነገር ስለሆነ እንደዛ ያለ እንደ አማራጭ የተወሰደ ግን በቃ ራሱ አርሶ አደሩን ተደራጅቶ እንዲያቀርብ ጊዜያዊ አደራጆች ፈጥሮ እንዲያቀርብ ኦፖርት ብሉ ተከፍቶለታል። ነጋዴዎች ወደዛ እየሄዱ እየገዙ ነው።
የግብይት ሂደቱ በጥቂት ነጋዴዎች የተወሰነ እንዳይሆን፣ በዚህም አርሶ አደሮች ላይ ተጨማሪ ጫና እንዳይፈጥር እየተደረገ ስላለው መፍትሄ ተጠይቀው አቶ ገብረስላሴ ሲመልሱ በየአካባቢው ስላለ የገበያ ሁኔታ አርሶ አደሩ እንዲያውቅ በግብርና ባለሙያዎች በኩል በየቀኑ እየተሰራ ነው ብለዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
ሙልጌታ ጽፋሃል ዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ተከታዩም የምሽቱ የመጨረሻ ዝግጅት ነው። ሳይንስና የተፈጥሮ አካባቢ የምድር ቀን 50ኛ ዓመት ትናንት ሚያዝያ 14 በመላው ዓለም ተከብሯል። የዕለቱን ክብር ኮቪድ-19 አደብዝዞታል። ነገር ግን ብዙ የማበረታታትና የተስፋ ቃላትም ተሰምተዋል። ከተለያዩ ምንጮች ያሰባሰበውን መረጃ አካቶ ለተፈጥሮ አካባቢ ዝግጅት ካሰናዳው ሰለሞን አባተ ተከታዩን ጨለፍ አድርጎ ይዞ ቀርቧል። ሙሉውን ቅንብር በድረገጻችንና በማህበራዊ ገጾቻችን ላይ ያገኛሉ።
በሳንታ ባርብራ አውራጃ መናገሻ ሳንታ ባርብራ አቅራቢያ በሚገኝ የከርሰ ምድር ዘይት ልማትና ብዝበዛ ጣቢያ በደረሰ ችግር ውቅያኖሱ ደፍ ላይ ድፍድፉ ገንፍሎ ውሃውና ሀገሩ ላይ መፍሰስ ይጀምራል። ማክሰኞ ጥር 20 1961 ዓ ም ጃንዋሪ 28 1969 በሺዎች የሚቆጠሩ የባህር አህዋፍ፣ ዶልፊኖች፣ የባህር ዝሆንና የውሃ አንበሳ የሚባሉ ግዙፍና ብርቅ እንስሳት አለቁ። ቀድሞ የተባለውን እምብዛም ያልሰማ አሜሪካዊ ሁሉ በጣም ደነገጠ። የጢሱና የጉሙ ነገር አሳሰበው። ደግሞ መንፈቅ ባልሞላ ጊዜ የመካከለኛ ምዕራቢቱ ኦሃዮ ግዛት ውስጥ በሚገኘው ካያሆጋ ወንዝ ላይ ከባድ ቃጠሎ ተነሳ። ለብዙ አስሮች ዓመታት ወንዙ ላይ የተጋገረ የየፋብሪካው ዝቃጭ የነዳጅ ፍሳሽ ደረሰበትና ሪፐብሊክ ብረታ ብረት ፋብሪካ አጠገብ እሳት የተነሳ ጊዜ ወዲያው ጅረቱን አያያዘው በማሻገሪያ የባቡር መስመር ድልድዮች ላይ $100,000 ጉዳት አደረሰ። በያኔ ገንዘብ ሐምሌ 1961 ዓ ም በዛሬ የገበያ አቅሙ እኮ ወደ $1,000,000 ሊጠጋ ትንሽ የፈራ ሀብት ወይም ንብረት ነው። እዚያው ካያሆጋ ላይ በዚያው ቆሻሻና ዝቃጭ ምክንያት ባለፈው ምዕተ ዓመት መባቻ አካባቢም እንዲሁ ተደጋጋሚ ቃጠሎዎች ደርሰው ነበር እኮ። ያኔ ሰውም አልነቃም ነበር። የ61ዱ ቃጠሎ ግን እንዲህ በዋዛ አልታለፈም። በወሩ ታይም መጽሔት ወላፈንና ጢሱን ሽፋኑ ላይ አርጎት ወጣ። የነበልባል ዝንጣፊ ተወርውሮ ወንዙ ላይ የነበረ መርከብ ሲያለብስና ሲበላ ታየ። በእርግጥ ያ ፎቶ ከ17 ዓመት ግድም በፊት ደርሶ ከነበረ የከበደ ቃጠሎ ከዚያ ውሃ ላይ የተወሰደ ነበር። ያ የታሪክ መዝገብ ታዲያ የሰውን አእምሮ ሰንጎ ያዘ። ከተማይቱ ክሊቭላንድ የአካባቢ ብክለት መታያ ተምሳሌት ሆነች። ነገርም ተያያዘና ተቀጣጠለ። የበቃቸው ተሟጋቾች የመረረ ድምፃቸውን እየያዙ ወጡ። በቃ አሉ። ኢናፍ! ወንዞች ሲነዱ ማየት፣ ከተሞች ታፍነው ዝም ማለት ይበቃል። በዚህ ሁሉ ውስጥ ማፌዝ ይበቃል። ኢናፍ! አፕሪል 22 1970 ዓ.ም ሚያዝያ 14 1962 ረቡዕ ልክ የዛሬ 50 ዓመት ለምድሪቱ አዲስ ቀን የአዲስ ምዕራፍ መክፈቻ ሆነ። የስታንፎርድ ዩኒቨርሲቲ ምሩቅ ዴኒስ ሄይስ፣ የ25 ዓመት ወጣት ጌይሎርድ ኔልሰን ከዊስኮንሰን ግዛት የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ዴሞክራቲክ እንደራሴ ከተቆጡት ካመማቸው አውራዎቹ ሁለቱ በዚህ አዲስ ምዕራፍ ላይ እጃቸውን አኖሩ። የምድር ቀን ኤርት ዴይ የመሠረት ደንጊያ ተጣለ። የቀድሞው ሴናተር ጌይል ኦልሰን የዊስኮንሰን አገረ ገዥም ነበሩ። ዛሬ የምድር ቀን መረብ የክብር ሊቀመንበር ናቸው። በአካል ባይኖሩም
I don't think there's any other issue viewed in its broadest sense, which is critical to mankind, as the issue of the quality of the environment in which we live.
የኖርንበት ያለነውን የተፈጥሮ አካባቢ ጥራትን የሚያክል ሌላ የከበደ ጉዳይ ለሰው ልጅ የለም ብለዋል። እጅግ የበረቱ ጉዳዮች የታጨቁበትን ግዙፍ ዘንቢል ነበር ይዘን ይወጣ ነው ብለዋል ኔልሰን ስለመጀመሪያው የምድር ቀን አስተዋውሰው ሲናገሩ። የከተሞች አየር ብክለት፣ የመኖሪያ መንደሮችን የሚያቋርጡ አውራ ጎዳናዎች፣ በእርሳስ የተመረዘ የግድግዳና በሮች ቀለም ዲዲቲ፣ የሳንታ ባርብራ ዘይት የሚነዱ ወንዞች። ከዛ በኋላ ግን ሰዎች እነርሱን በከተታ የሚመለከታቸውን ጉዳዮች ያከሉና ያነሱ ትግላቸውን ይቀጥላሉ። ያ መሰማራት ታዲያ ለጌሎርድ ኔልሰን ጉልበቱ ናቸውና ሸንጎ ፊት ኮንግረሱ ፊት ቀርበው የመሬት ቀን ብለው እንዲጮሁ አስቻላቸው ብለዋል ግብራብራቸው ዴኒስ ሄይስ በኋላ ሲያስታውሱ። ለሴነተር ጌሎርድ ኔልሰን የተፈጥሮ አካባቢ ግዙፍ ሳይንስ ነው። የተፈጥሮ አካባቢ ደህንነትና ጥራት ትግላቸው እንዲያው በደፈናው ንጹህ አየር፣ ዛፎች፣ ወንዞች ብቻ አልነበሩም።
Our goal is an environment of decency, quality and mutual respect for all humans.
ግባችን የክብር ምህዳር ማስፈን ነው። ጥራትና መከባበር ለሰው ልጅ በሙሉ እንዲሁም ህይወት ላላቸው ፍጡራን ሁሉ አስቀያሚነትና ጭርንቁስ። የጌሎርድ ኔልሰን ሐሳብ ታዲያ አቆጠቆጠና እንዳረንጓዴ ሳር ከዳር እስከ ዳር ፈጥኖ ተዛመተ ተከታተለ አለ ባልደረባይ ኬኔት ሽዋርትስ ስለምድር ቀን ሲዘግብ ተንሰራፋ ስር ሰደደ። ብዙዎች በሰልፉ ተርታ ግንባርና ደረት ሙያና ዝናቸውን ሀብትና ጊዜያቸውን ሁሉ ሰንቀውና ጣጥቀው ገቡ። ሚያዝያ 14 1962 ዓ.ም ሰማይና ምድር ሲላቀቁ በሚሊዮኖች የሚቆጠሩ አሜሪካውያን ያለቻቸውን እውነተኛ ማደሪያ ብቸኛ መጠጊያና መረገጫቸውን ከፍ አድርገው ያከብሯት ማልደው ተነሱ ተቆለቆሉ። የምድር ቀን ዛሬ በዓለም ላይ እጅግ ግዙፉ ሃይማኖት፣ ዘር፣ ጾታ፣ እድሜ፣ ዜግነት ሌላም ምንም መለያ የማይለየውና የማይከፋፍለው የሁሉም ክብረ በዓል ነው ብለዋል ኤይስ። የዘንድሮ የምድር ቀን ግን እንደማንኛውም የዚህ ጊዜ መታሰቢያ ክብረ በዓልና አውዳመት ሁሉ የደበዘዘ እንዲሆን አድርጎታል። ኖቬል ኮሮና ቫይረስ ምድርን ዓለምን አጨለመ። የዘንድሮው የምድር ቀን መሪ ቃል ተክባር ለአየር ንብረት ነው። ፕሬዚደንት ዶናልድ ትራምፕ ከቀዳሚት እመቤት ሜላኒያ ጋር ሆነው በዋይት ሃውስ ቤተ መንግስት መስክ ወጥተው ስለ ምድር ቀን ክብር ዛፍ ሲተክሉ የተስፋ ቃላትንም ሰንዝረዋል። በዚህ የፈተና ወቅት አሉ የመጸው ወራት ውበት ሰላምና የመታደስ ተስፋን በውስጣችን ይሞላል።
On this Earth Day we celebrate that America leads the world in and
that now የብዙ ሰዎች ፍቅርና መሰጠት ይታየኛል አሉ ትራምፕ። እናም በዚህች ምድራችን ላይ እጅግ ንጹህ አየር፣ እጅግ ንጹህ ውሃ ያለን እንደሆነን እንቀጥላለን። ፕሬዚደንት ትራምፕ ሀገራቸውን ከፓሪሱ ስምምነት በማስወጣታቸውና በሌሎችም ከተፈጥሮ አካባቢ ጋር ባሏቸው አቋሞች ምክንያት ንግግራቸውን እንደ ለበጣ የወሰዱባቸውና የወራረፏቸው በእርግጥ አልጠፉም። ዓለም ግን ሰው በነቃበት ነቅቶም በብርቱ እየታገለ ባለበት ዘመን ከመታፈኗና ከቃጠሎዎቿ፣ ከግጭቶችና ከረሃቧ፣ ከበሽታዎቿና ከተፈጥሮዋ መዋዠቅ ከሰቀቀኗ ሁሉ እንብዛም ፈቀቅ አላለችም። ሁሉም ግን ጨርሶ አልጨለመም። ሰው ታዳሽ ኢነርጂን፣ ሰላምን፣ እምነት፣ ተስፋ፣ ፍቅርን ሰንቆ ነገን ደግሞ ያያል። ነገ ሌላ ቀን ነውና Mother Earth እናት ምድር love to sing the marriage.
Mother, oh,
ህይወት የሚለውጥ ተግባር ይፈጽሙ።
ህይወት የሚለውጥ ተግባር ይፈጽሙ።
ለመረዳዳት ለመተጋገዝ እጅግ የላቁ ተግባራትን የሚሰሩ ድንቅ ሰዎችን በማውጣትና በማክበር የሰዎችን ህይወት የሚለውጥ ተግባር ይፈጽሙ።
በኮሮና ቫይረስ ቀውስ ውስጥ በየማህበረሰቦቻችን የጎላ ተግባር ስለፈጸሙና መሪነታቸው የጎላ ሆኖ
ሆናቸው
ባልደረቦች ሆናቸው
አንዱ ሰው የሌሎችን ህይወት እንዴት ሊለውጥ እንደሚችል የሚያሳዩ ጓደኞች ሆናቸው
የጤና ሰራተኞች፣
አስተማሪዎች፣
ተማሪዎች፣
ባለሱቆች፣
የማህበረሰብ ተሟጋቾች፣
የሃይማኖት መሪዎች፣
አርቲስቶች፣
በአካባቢው ያሉ በጎ ፈቃደኞች ናቸው።
ምርጫውን እንዴት ማሳወቅ ይችላሉ? የመረጡትን ሰው ወደ ማህበራዊ ገጽ ወይም VOA Leaders at voanews.com VOALEADERS at voanews.com ይግቡና ያስፍሩ።
የመረጡትን ሰው በማህበረሰቡ ውስጥ ፈጽሟል የሚሉትን ተግባር ያጫውቱን።
ስሞን፣ የስልክ ቁጥሮን፣ የኢሜይል አድራሻውን ይላኩልን። የቪኦኤ ሪፖርተር ይደውልልዎታል፣ ያገኝዎታል።
በዚህ ሁሉ ውስጥ ሁላችንም አብረን ነን።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናገድኳችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉ እና ከዋና አዘጋጇ ትዝታ በላቸው እና ከተቀሩት ባልደረቦቻችን ጋር በዚሁ እሰናበታለሁ። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። Thank you.